ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ናሴ 1 2016 ዓመተ ምህረት ስርጭታችን አሁን ጀመረ። ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ።
ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል በሚል ዩቲዩብ ንዛሩን ይዘውታል። ብሔራዊ ባንክ ደግሞ ዋጋ ለማረጋጋት የማኒ ሰፕላይውን በገበያው ውስጥ መጨመር ፈልጓል ማለት ነው። እና በገበያው ውስጥ ያለው የገንዘብ አቅርቦት ለመጨመር በማሰብ ያረጋው ነገር ነው። ይሄ ውጤቱ ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው ይችላል።
ሰላም ጤና ይስጥልን አድማጮች እንደምን አመሻችሁ? ፕሮግራሙን በመምራት ደረጀ ደስታ አብራያችሁ አመሻለሁ። በሃናይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ VOA አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልዴ ልሰዳችሁ።
በድጋሚ እንደምን አመሻችሁ ክብራትና ክብራን። በሶማሊያ የሚገኘው የኢትዮጵያ ጦር አንድ ወታደራዊ ሰፈርን አስረከበ። በአሜሪካ የፖለቲካ ግድያ ለመፈጸም አሽሯል የተባለ ፓኪስታናዊ ተያዘ። ኒጀር ከዩክሬን ጋር የነበራትን የዲፕሎማሲ ግንኙነት አቋረጠች። እንዲሁም በአሜሪካ የምርጫ ዘመቻው ተጧጥፎ ቀጥሏል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በሶማሊያ የሚገኘው የኢትዮጵያ ጦር አንድ ወታደራዊ ሰፈርን ዛሬ አስረክቧል። በአፍሪካ ህብረት ልዑክ ውስጥ በመሆን በሶማሊያ የተሰማራው የኢትዮጵያ ጦር ከያዛቸው ወታደራዊ ሰፈሮች ውስጥ መሐስ በተሰኘው ከተማ ያለውን ሰፈር ዛሬ ለሶማሊያ ኃይሎች አስረክቧል። ሂራን በተባለ ክልል ከበለደወይን ከተማ 120 ኪሎ ሜትር ርቀት ላይ የሚገኘውና ዛሬ ለሶማሊያ ኃይሎች ተላልፎ የተሰጠው የጦር ሰፈር የአፍሪካ ህብረት ልዑክ ጦሩን ደረጃ በደረጃ ለመቀነስ ባካሄደው ሶስተኛው ዙር የተፈጸመና ለሶማሊያ ኃይሎች ተላልፎ የተሰጠ ስድስተኛው ወታደራዊ ሰፈር መሆኑን በአገሪቱ የሚገኘው የህብረቱ ልዑክ አስታውቋል። የኢትዮጵያ ኃይሎች በመሐስ ላለፉት 13 ዓመታት ቆይተው እንደነበርም ለማወቅ ተችሏል። የጸጥታ ኃላፊነቱን እንደሚረከቡና አልሸባብን እንደሚፋለሙ የሶማሊያ ባለስልጣናት መግለጻቸውን ልዑኩ አስታውቋል። ይህ በእንዲህ እንዳለ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አሁን በሶማሊያ የሚገኘውን ልዑክ ከጥር ወር 2017 ዓ.ም ጀምሮ ተክቶ የሚሰራውን ሌላ አዲስ ልዑክ አስተዋውቋል። ምክር ቤቱ ዛሬ ባወጣው መግለጫ አዲሱ ኃይል በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ ተብሎ እንደሚጠራም አስታውቋል። የአዲሱ ልዑክ መጠንም 11900 እንደሚደርስና ይህም ከወታደሮች ከፖሊስና ከሲቪሎች የተውጣጣ እንደሚሆን ታውቋል። ልዑኩም በአፍሪካ ህብረት በተቀመጠለት መመሪያ እንዲሁም በቀጠናዊና ዓለም አቀፍ ህግጋት መሰረት ተልዕኮውን እንደሚፈጽም ህብረቱ አስታውቋል። በሶስተኛ ደረጃ ላይ በሚገኘው ወታደሮችን ከሶማሊያ ማስወጣት ሂደት እስከ መስከረም መጨረሻ ድረስ 2000 ወታደሮች እንደሚወጡም ታውቋል። በሶማሊያ የሚገኘው የህብረቱ የሽግግር ልዑክ ከ17 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2007 የጀመረ ሲሆን ከኢትዮጵያ፣ ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ የተውጣጡ ወታደሮችን የያዘ ነበር። ኒጀር ከዩክሬን ጋር የነበራትን የዲፕሎማሲ ግንኙነት አቋረጠች። በማሊ የሚገኙ አማጽያን የአገሪቱን ወታደሮችና የዋግነር ቅጥረኛ ቡድን አባላትን ባለፈው ወር ሲገድሉ አስፈላጊውን መረጃ እንደሰጠች ዩክሬን ማስታወቋን ተከትሎ በኒጀር የሚገኘው ሁንታ ከትላንት ማክሰኞ ጀምሮ የዲፕሎማሲ ግንኙነት ማቋረጡን አስታውቋል። የኒጀር ውሳኔ የመጣው ጎረቤት ማሊ ባለፈው እሁድ ግንኙነቷን እንዳቋረጠች ማስታወቋን ተከትሎ ነው። ዩክሬን የማሊን ውሳኔ አርቆ የማያስብና ችኩል ስትል ገልጻለች። ዲፕሎማሲያዊ ቅራኔው የተከሰተው የዩክሬን ወታደራዊ የስለላ ቢሮ ቃል አቀባይ የማሊ አማጽያን ጥቃቱን ለመፈጸም አስፈላጊ ያሉትን መረጃ ከዩክሬን እንዳገኙ ማስታወቃቸውን ተከትሎ ነው። በሰሜን ማሊ የተዋረገ አማጽያን 84 የዋግነር ቅጥረኞችንና 47 የማሊ ወታደሮችን ባለፈው ወር መግደላቸው ታውቋል። ኒጀር ርምጃውን ወሰደችው ከማሊ መንግስትና ህዝብ ጋር ያላትን አጋርነት ለማሳየት መሆኑን የመንግስት ቃል አቀባይ አብድራህማን አማዱ በአግሪቱ ቴሌቪዥን ተናግረዋል። በማሊ ለተፈጸመው ግድያ በቀጠናው የሚገኘው የዩክሬን አምባሳደር ድጋፍ እንደሰጡ ኤምባሲው በፌስቡክ ማስታወቁን ተከትሎ የሴኔጋል መንግስት አምባሳደሩን ጠርቶ አነጋግሯል። በናይጄሪያ ተቃውሞ የሟቾች ቁጥር 21 ደርሷል። በኑሮ ውድነት ሳቢያ በናይጄሪያ ከተደረገው ተቃውሞ ጋር በተያያዘ 21 ሰዎች መገደላቸውን የሰብአዊ መብት ቡድኑ አምነስቲ ኢንተርናሽናል አስታውቋል። የመንግስትን ፖሊሲና ከፍተኛ የኑሮ ውድነትን በመቃወም በሺ የሚቆጠሩ ናይጄሪያውያን ባለፈው ሳምንት ተቃውሞ አድርገዋል። ተቃውሞው አሁን መቀዛቀዙ ተነግሯል። የጸጥታ ኃይሎች ወደ ተቃዋሚዎቹ ጥይትና አስለቃሽ ጋዝ ሲተኩሱ መታዘባቸውን የኤኤፍፒ ዘጋቢዎች ከስፍራው አስታውቀዋል። የጸጥታ ኃይሎች ለግድያው ተጠያቂ አለመሆናቸውን አስታውቀዋል። በቅድሚያ የሟቾቹ ቁጥር 12 እንደነበር ተገልጾ የነበረ ቢሆንም በናይጄሪያ የአምነስቲ ኢንተርናሽናል ቢሮ ኃላፊ ኢሳ ሳኑሲ እንዳሉት በሰሜናዊቷ ባውቺ ግዛት 7 ተጨማሪ ሰዎች መገደላቸው ቁጥሩ ወደ 21 ደርሷል። 21ም ተቃዋሚ ሰልፈኞች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን ኃላፊው ጨምረው ገልጸዋል። በተቃዋሚ ሰልፈኞች ላይ ጥይት መተኮሱን ያወገዙት ኃላፊው የጸጥታ ኃይሎች ድርጊት እንዲመረመር ጠይቀዋል። በአፍሪካ ከፍተኛ የህዝብ ቁጥር ያላት ናይጄሪያ ባለፈው ዓመት በፕሬዝዳንት ቦላ ቲኑቡ ተግባራዊ የሆነውን ታድሶ ተከትሎ ሀገሪቱ ለዘመናት ታይቶ የማይታወቅ የኢኮኖሚ ቀውስ ውስጥ ገብታለች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአሜሪካ የፖለቲካ ግድያ ለመፈጸም አሲሯል የተባለ ፓኪስታናዊ ተያዘ። ከኢራን ጋር ግንኙነት ያለውና በአሜሪካ ውስጥ የፖለቲካ ግድያ ለመፈጸም አሲሮ ነበር ያሉትን አንድ ፓኪስታናዊ ይዘው ክስ መመስረታቸውን በብሩክሊን ኒውዮርክ የሚገኙ አቃቢያነ ሕግ አስታውቀዋል። አሲፍ መርቻንት የተባለው ግለሰብ ወደ ኒውዮርክ በመምጣት ነፍሰ ገዳዮችንም ለመቅጠር ሞክሯል ተብሏል። አሲፍ መርቻንት ግድያውን እንዲያከናውኑ የመረጣቸው ግለሰቦች ማንነታቸውን የደበቁ የሕግ አስከባሪ አባላት መሆናቸውን እንዲሁም ቅድሚያ $5,000 እንደከፈላቸውም ታውቋል። ግለሰቡ በተጨማሪ ትዕዛዝ ጠብቁ በማለት ከአሜሪካ ሊወጣ ሲል ተይዟል። ግድያው በማን ላይ ሊፈጸም ታቅዶ እንደነበረ ለፍርድ ቤት የቀረበው ሰነድ አላመለከተም። በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ ግድያ ለመፈጸም ከኢራን በኩል ዛቻ በመኖሩ ተጨማሪ ጥበቃ እንደተመደበ የአሜሪካ ባለስልጣናት አስታውቀው ነበር። ባለፈው ወር በፔንሲልቬኒያ የተፈጸመባቸው የግድያ ሙከራ ግን በቁጥጥር ስር ከዋለው ግለሰብም ሆነ ከኢራን ዛቻ ጋር እንደማይያያዝ ባለስልጣናት ጨምረው አስታውቀዋል። ግለሰቡ ከፓኪስታን ወደ አሜሪካ ከመምጣቱ በፊት በኢራን ለሁለት ሳምንታት እንደቆየ አቃቢያነ ሕግ አስታውቀዋል። በአሜሪካ ምርጫ የሁለቱ ፓርቲዎች እጩዎች በመጪዎቹ ቀናት ምርጫውን ለማሸነፍ ወሳኝ በሆኑ ግዛቶች ላይ ዘመቻ ያደርጋሉ። በትናንትናው ዕለት የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ የሆኑት ካማላ ሃሪስ እጩ ምክትል ፕሬዝዳንት በመሆን አብረዋቸው የሚወዳደሩት የሚኒሶታ አገረ ገዥ ቲም ዋልዝ መሆናቸውን ፔንሲልቬኒያ ላይ በተደረገ የምርጫ ዘመቻ አስታውቀዋል። የዲሞክራቲክ ፓርቲ እጩዎች ከዛሬ ጀምሮ ምርጫውን ይወስናሉ በሚባሉት ግዛቶች ዊስኮንሰን፣ ሚቺገን፣ አሪዞና እና ኔቫዳ ዘመቻ ያደርጋሉ። የሪፐብሊካን ፓርቲው ምክትል ፕሬዝዳንታዊ እጩ ጄ ዲ ቫንስ በተመሳሳይ በዊስኮንሰን እና ሚቺጋን ዘመቻ ያደርጋሉ። በሰሜን ካሮላይና በሳምንቱ መጨረሻ ላይ ያደርጉ ያቀዱት ዘመቻ ወደ አካባቢው እየመጣ ባለው አስቸጋሪ የአየር ሁኔታ ምክንያት ወደ ሌላ ጊዜ ተላልፏል። የ60 ዓመቱ ቲም ዋልዝ በሚኒሶታ አገረ ገዥነታቸው በተከተሏቸው ፖሊሲዎች ምክንያት በተራማጅ አሜሪካውያን ዘንድ ተቀባይነት እንደሚያገኙ በመነገር ላይ ነው። የቀድሞ የአሜሪካ ብሔራዊ ዘብ አባልና የቀድሞ መምህር በመሆናቸውም በገጠር ያሉ ነጭ ድምፅ ሰጪዎችን ድጋፍ ያስገኝላቸዋል ተብሏል። በመጨረሻም ባንግላዴሽ አዲስ ጊዜያዊ መሪ ሾመች። የባንግላዴሽ ኤታማዦር ሹም የኖቤል ተሸላሚውን መሐመድ ዩኑስ የሀገሪቱ ጊዜያዊ መንግስት መሪ ሆነው መመረጣቸውንና ነገ ሐሙስ ምሽት ላይ ከፓሪስ እንደተመለሱ ቃለ መሐላ እንደሚፈጽሙ አስታውቀዋል። ኤታ ማጆር ሹሙ ጀነራል ዌከር ዛማን መሐመድ ዩኑስን በመሪነት የሾሙት የ300 ሰዎችን ሕይወት የቀጠፈው ተቃውሞ የሀገሪቱ ጠቅላይ ሚኒስትር የነበሩትን ሼክ ሐሲና ሀገር ለቀው እንዲወጡ ማስገደዱን ተከትሎ ነው። ተቃውሞ የተነሳው መንግስት ስራን በኮታ ለመስጠት በመወሰኑ እንዲሁም ሼክ ሐሲና ለረጅም ጊዜ ስልጣን ላይ መቆየታቸው በሰባዊ መብት ጥሰት የሚጠየቁና ምርጫ ያጭበረበሩ ናቸው በሚል ነበር። በቅርቡ በተፈጸመው ሁከት ተሳታፊ የሆኑ ተጠያቂ እንደሚሆኑ የኤታ ማጆር ሽሙ ጀነራል ዌከር አስታውቀዋል። በአሁኑ ወቅት ለወጎ ያህል የሀገሪቱን የሚመሩት ፕሬዚዳንት ሙሐመድ ሻውብዲን ትናንት ማክሰኞ ፓርላማውን በትነዋል። ሙሐመድ ዩኑስ ባንክ በመመስረት በአነስተኛ ብድር ድህነት እንዲቀንስ አድርገዋል በሚል ከ18 ዓመታት በፊት የኖቤል የሰላም ተሸላሚ ሆነው ነበር። ክብራትና ክብራን የምሽቱን ዜና በዚሁ አጠቃላለው። ለቀሪ ዝግጅቶች ወደ ደረጀ ደስታ መልሳቸዋለሁ።
ለዓለም ዜናዎቹ እንግዶ ወልዴን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ተመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እናልፋለን። ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ሲያስታውቅ 27 ባንኮች በጨረታው ላይ መሳተፋቸውን ገልጿል። ይህ የብሔራዊ ባንክ ርምጃ የውጭ ምንዛሬ ገበያን ለማረጋጋት የሚወሰድ መሆኑን የፖለቲካዊ ኢኮኖሚ ተንታኝ የሆኑት ሸዋየው ሽታሁን ለአሜሪካ ድምጽ ተናግረዋል። ይህ በእንዲህ እንዳለ የዋጋ ንረት ተጽዕኖን ለመከላከል ድጎማ ይደረግባቸዋል ከተባሉ የገቢ ምርቶች አንዱ የሆነው የነዳጅ ችርቻሮ መሸጫ ዋጋ ባለበት እንደሚቀጥል መንግስት አስታውቋል። ይህ ርምጃ ጠቃሚ ቢሆንም የትራንስፖርት ዘርፉ ተጨማሪ ትኩረቶችንም እንደሚሻ አስተያየት ሰጪዎች አመልክተዋል። ኬኔዲ አባተ።
የኢትዮጵያ ብሔራዊ ባንክ ዛሬ ረቡዕ ነሐሴ 1 ቀን 2016 ዓ.ም ያካሄደውን ልዩ የውጭ ምንዛሬ ጨረታ ውጤት ይፋ ሲያደርግ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚፈልጉትን የዶላር መጠንና 1 ዶላርን በስንት ብር እንደሚገዙ በጨረታ ማመልከቻቸው ላይ አመልክተው መወዳደር እንደሚችሉ ብሔራዊ ባንኩ ትናንት ነበር ያስታወቀው። በዚህ መሰረት ልዩ የውጭ ምንዛሬ ጨረታው በዛሬው ዕለት መካሄዱን በማህበራዊ የትስስር ገጾች ያስታወቀው ብሔራዊ ባንክ 27 ባንኮች በጨረታው ተሳትፈዋል ብሏል። ጨረታውን ያሸነፉ ሁሉም ባንኮች ለ1 ዶላር በአማካይ 107.9 ብር ማቅረባቸውንም ገልጿል። የፖለቲካዊ ኢኮኖሚ ተንታኝ የሆኑት አቶ ሸዋፈራው ሽታሁን ብሔራዊ ባንክ የወሰደው ርምጃ የውጭ ምንዛሬ ዋጋን የማረጋጋት ዓላማ ያለው እንደሆነ ያስረዳሉ።
የውጭ ምንዛሬ ጨረታ ማውጣት ሞኒተሪ ፖሊሲን ይመለከታል። ይህ ፖሊሲ የገንዘብ አቅርቦትና የወለድ ምጣኔን የያዙ ናቸው። ይህንን ጨረታ የሚያካሄደው ለምንድን ነው ብለን ቅድም እንዳነሳነው ዋጋ ለማረጋጋት ነው። የውጭ ምንዛሬ ጨረታው ምን ፋይዳ ሊኖረው ይችላል፣ ምን ሚና ሊወጣ ይችላል ብለን በምንልበት ሰዓት ገንዘቡን ሲሸጥ በገበያ ውስጥ የሚረጨው ገንዘብ እንዲጨምር ያደርጋል። ምን ማለት ነው? አሁን በአብዛኛው የውጭ ምንዛሬ ይካሄድ የነበረው ከብላክ ማርኬት ነው፣ የተሻለ ዋጋ ስላለው ማለት ነው። ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል፣ የተሻለ ዋጋ እናገኛለን በሚል የውጭ ምንዛሬ ይዘውታል፣ ስለያዙት። አሁን ብሔራዊ ባንክ ደግሞ ዋጋን ለማረጋጋት የውጭ ምንዛሬ ገበያን ለማረጋጋት አሁን በመሸጥ የማኒ ሰፕላዩን በገበያ ውስጥ መጨመር ፈልጓል ማለት ነው። ስለዚህ ዋናው ነገር ምንድን ነው? ዋጋውን የውጭ ምንዛሬውን ገበያ ዋጋውን ለማረጋጋት በሚል እና በገበያ ውስጥ ያለውን የገንዘብ አቅርቦት ለመጨመር በማሰብ ያረገው ነገር ነው። ይሄ ውጤቱ ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው ይችላል።
የብሔራዊ ባንክ ገዥ አቶ ማሞ ምህረቱም የማክሮ ኢኮኖሚ ማሻሻያው ዓላማ አብዛኛው የውጭ ምንዛሬ ግብይት እንቅስቃሴ ወደ ባንክ ስርዓት እንዲሸጋገር ማድረግና የምንዛሬ ተመንን ማረጋጋት እንደሆነ ገልጸዋል። አቶ ማሞ የጨረታው ውጤት ይፋ ከሆነ በኋላ በሰጡት መግለጫ ባለፈው ሳምንት ውስጥ በባንክና በትይዩ ገበያው መካከል ያለው የምንዛሬ ዋጋ ልዩነት ትርጉም ባለው መልኩ መጥበቡን ስለመናገራቸውን ባንኩ አመልክቷል። ብሔራዊ ባንክ ባወጣው መግለጫ የንግድ ባንኮች የአሜሪካ ዶላርን የሚሸጥላቸው ባቀረቡት የጨረታ ዋጋ ላይ በመመስረት መሆኑን ገልጾ ሆኖም ማንኛውም ባንክ ለጨረታ ከቀረበው የዶላር መጠን ውስጥ ከ20% በላይ እንደማይሰጠው አስታውቋል። ይህ የሆነበትን ምክንያት የፖለቲካው ኢኮኖሚ ተንታኙ አቶ ሸዋፈራው ሽታሁን ለአሜሪካ ድምጽ እንደሚከተለው አብራርተዋል።
በገበያ ይወሰን ሲባል የትም ዓለም ይብን አሜሪካኖችም እኮ ባንኮችን ይደጉማሉ አይደልም እንዴ? የዓለም ኢኮኖሚ ሲስተም ፒውር ካፒታሊስት አይደለም የትም ይሁን። የዚህ ዓለም ኢኮኖሚ ሚክስድ ኢኮኖሚ ነው። በቀይጥ በነጻ ገበያና በቁጥጥር ባለው ገበያ መሃል አት ዘር ዲስታንስ ያለው ነው። ስለዚህ እንደሱ ማደጉ 20% የዋጋውን ግሽበት ለመቆጣጠርና ሚዛናዊ የሆነ የገንዘብ ስርጭት በገበያ ውስጥ እንዲኖር ለማድረግ ትክክለኛ ውሳኔ ነው። ይሄ ማለት ሪፎርሙን ደግፋለሁ ማለት አይደለም። ቴክኒካሊ ነው ያልኩ።
ብሔራዊ ባንክ ባንኮች አንዱን የአሜሪካ ዶላር በ107.9 ብር አማካይ ዋጋ ለመግዛት መጫረታቸውን ያሳወቀው አብዛኛዎቹ ባንኮች ከገበያ ላይ አንዱን የአሜሪካ ዶላር ከ100 ብር ብዙም ባልበለጠ ዋጋ እየገዙ ባሉበት ወቅት ነው። የገበያውን ሁኔታ መሰረት በማድረግ ተመሳሳይ ጨረታዎችን በሚቀጥሉት ሳምንታት ውስጥም ሊያካሂድ እንደሚችል የጠቆመው ብሔራዊ ባንክ የዛሬውን ልዩ የውጭ ምንዛሬ ጨረታ ውጤት ተከትሎ ከነገ ነሐሴ 2 ቀን ጀምሮ አመላካች ዕለታዊ የውጭ ምንዛሬ ተመንን እንደሚያሳውቅ ገልጿል። ይህ በእንዲህ እንዳለ የነሐሴ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በሐምሌ ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የነዳጅ ማደያዎች ያልተገባ የምርት ማከማቸትና የዋጋ ጭማሪ ከማድረግ እንዲቆጠቡ ያሳሰበው ሚኒስቴሩ በዚህ ላይ ጥብቅ ቁጥጥርና ክትትል እንደሚደረግም አሳስቧል። በሌላ በኩል ላለፉት ጥቂት ቀናት የነዳጅ አቅርቦት አነስተኛ እንደነበረ አሽከርካሪዎችና የመኪና ባለንብረቶች ተናግረዋል። ከመካከላቸው የሆነው ማረጋጋታቸው የነዳጅ ማደያዎች የዋጋ ለውጥ ሊኖር ይችላል በሚል በወሩ የመጨረሻ ቀናት ሽያጭ መቀነሳቸው የተለመደ መሆኑን አውስቶ ዋጋው ባለበት እንደሚቀጥል መወሰኑን ተከትሎ በዛሬው ዕለት ግን ሽያጩ በነበረበት መቀጠሉን ተናግሯል። ገበያ መሩ የውጭ ምንዛሬ ስርዓት ሊያስከትል የሚችለውን የዋጋ ንረት ተጽዕኖ ለመቀነስ መንግስት ከፍተኛ ድጎማ አድርግባቸዋለው ካላቸው የገቢ ምርቶች ውስጥ ነዳጅ አንዱ ነው። ነዳጅ መደጎሙ የዋጋ ንረትን ለመቆጣጠር አስተዋጽኦ እንደሚኖረው የሚገልጸው አስተያየት ሰጫችን ማዕረግ፣ ሆኖም የትራንስፖርቱ ዘርፍ ችግሮች በዚህ ብቻ ሊፈቱ የሚችሉ አይደሉም ይላል።
ነዳጅ አቅራቢ ባለንብረቶች የፎሬን ኤክስቼንጅ ሬቱ ገበያ መር መሆኑን ተከትሎ ብዙዎቹ በገበያው ይተመናል ነዳጅም የሚል ተስፋ ነበራቸው። ይሁንና ነዳጅ አቅርቦቱ ላይ ግን እሱ አልተፈቀደላቸውም፣ ባለ ተመን ይሸጡ ነው የተደረጉት። ያንን ተከትሎ ረጃጅም ሰልፎች አሉ ዛሬ አዲስ አበባ ላይ። እኔም ከረጅም ሰልፍ በኋላ ቀልቼ ነው የወጣሁት። እውነት ለመናገር ትራንስፖርት የነዳጅ ብቻ ሳይሆን ሌሎች ነገሮችን ያካተተ ነው። የትራንስፖርት ዘርፍ አጠቃላይ የዋጋ ነገሮችን እንመልከት ከተባለ በእርግጥ ዋናው ጉዳይም ነዳጅ ነው። በዛ በኩል መንግስት ድጎማ እያደረገ መሄዱ አስፈላጊና ቢያንስ ያለውን ሸቀጦች ዋጋ ንረት ለመቆጣጠር ለማረጋጋት በመጠኑም ቢሆን በጣም በጥቂቱም ቢሆን ያግዛል። ያ ማለት ግን ሙሉ በሙሉ ዋጋ ግሽበት ማረጋጋቱ በነዳጅ ላይ ብቻ የተወሰነ ነው ብሎ መናገር አስቸጋሪ ነው። ጋራጅ ባለሙያ ኑሮ የቤት ኪራይ ከጨመረበት፣ በተለያዩ ቦታዎች የሚያወጣው ወጪ ከጨመረበት አንተ ለሰርቪስ ስትሄድ ይጨምራል። የመኪና ስፔር ፓርት የሚሸጥ ሰው፣ የመኪና ዘይት የሚሸጥ ሰው በተመሳሳይ። ስለዚህ ቤንዚንና የናፍጣ ዋጋ አንድ አይነተኛ የማረጋጋያ መንገድ ተደርገው ሊወሰዱ ይችላሉ፣ ብቸኛ መንገድ ግን አይደሉም።
ከአዲስ አበባ ወደ አዳማ የህዝብ ትራንስፖርት አገልግሎት የሚሰጠው ብርሃኑ ሽፈራው ደግሞ
መንግስት በአጠቃላይ በሀገር ላይ ላሉት የነዳጅ ተጠቃሚዎች ድጎ ማድረጋለው የሚለውን ነገር ሰማ። ይሄ ኖር ጠብቀን ነበር፣ ይጨምራል 10 ሆነ 5 4ም ይጨምራል ብለን አስበን ነበር። ባለበት መቀጠሉ ቆንጆ ነው። በዚህ ሰውም ታገለግሏል። በጨመረ ቁጥር ያው ሰው ላይ ነው ሂሳቡ የሚጨምረው ነው። ያኔ ቅሬታው ይጨምራል ብዬ አስባለሁ። ችግርን፣ ታሪፍን፣ የሰው መቸገርም ከነዳጅ አንጻር ብቻ ማየት ሳይሆን አሁን ለምሳሌ የምንገዛቸው ስፔሮች በአንጻራዊ እየጨመሩ ነው። ይሄ አሁን ስፔር ለምሳሌ ቁጥጥር አይደረግበት፣ ትናንት ባመጡበት ዋጋ አይደለም ዛሬ ላይ የሚሸጡለን። ዶላር ጨምሯል ይጨምራል፣ ዘይት እንደዚያው ነው።
በዚህ ጉዳይ ላይ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ሚኒስትሩን ጨምሮ የተለያዩ የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለባለድርሻ አካላት በሰጡት ማብራሪያ ላይ መንግስት ለነዳጅ ድጎማ ብቻ 100 ቢሊዮን ብር መመደቡን ተናግረው ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነበር የሰማችሁት። የአብይ ርዕሱን ነው ተከታዩ ፕሮግራማችን የለቱ ዜና ትንታኔ ይሆናል። ወደዚያው እናልፋለን። በደቡብ ጎንደር ዞን የሶስት ወረዳዎች ነዋሪዎች በጎርፍ መከበባቸው ተገለጸ። በደቡብ ጎንደር ዞን ሶስት ወረዳዎች ከባድ ዝናብ መጣሉን ተከትሎ በሺዎች የሚቆጠሩ ሰዎች በጎርፍ መከበባቸውን የገለጹ ነዋሪዎችና የአካባቢው ባለስልጣናት ከ15000 በላይ ነዋሪዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው አመልክተዋል። የፎገራና የሊቦ ከምከም ወረዳና መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ባለሙያዎች ዛሬ ረቡ ለአሜሪካ ድምጽ ሲናገሩ በሁለቱ ወረዳዎች በተለይ ከ12 በላይ የሚሆኑ ቀበሌዎች በጎርፍ መከበባቸውን አስታውቀዋል። በቀበሌዎች ያሉት 6 ትምህርት ቤቶችና 2 የእምነት ተቋማት በጎርፍ ጉዳት እንደደረሰባቸው የተናገሩ ባለሙያዎቹ በ3.7 ሄክታር መሬት ላይ የነበረ ማሳ ወድሟል፣ በርካታ የቤት እንስሳትም በጎርፍ ተወስደዋል ብለዋል። የደቡብ ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽፈት ቤት ኃላፊ አቶ በላይ አስራደው ለአደጋ የተጋለጡ ሰዎችን ወደ ሌላ ስፍራ ለመውሰድ በአካባቢው ያለው የጸጥታ ችግርና የበጀት እጥረት እንቅፋት እንደሆነባቸው ተናግረዋል። ሐላፊው ችግሩ ከመከሰቱ በፊት ሰኔ ወር ላይ ለሚመለከታቸው የፌደራልና የክልል አስተዳደር አካላት ብናሳውቅም እስካሁን ምላሽ ማግኘት አልቻልንም ብለዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በደቡብ ጎንደር ዞን በተለይ በፎገራና በሊቦ ከምከም ወረዳዎች ውስጥ ባሉ 12 ቀበሌዎች በጣለው ከመደበኛ በላይ ዝናብ በሺዎች የሚቆጠሩ ሰዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው የአካባቢው ባለስልጣናት አስታወቁ። የሊቦ ከምከም ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ቅድመ ማስጠንቀቂያና ምላሽ ባለሙያ አቶ ወንደሰን አሪያ ዛሬ ረቡ ለአሜሪካ ድምጽ እንደተናገሩት በወረዳው ካሉት 13 ቀበሌዎች ውስጥ 6ቱ በከፍተኛ ሁኔታ በጎርፍ ተጠለቅለቀ ተዋል። በዚህም በሰው በእንስሳና በሰብል ላይ ጉዳት መድረሱን አመልክተዋል።
በሳምንት ከፍተኛ የሆነ መጠን ያለው ጎርፍ በስድስት ቀበሌዎች ላይ ጉዳት አድርሷል። መጥለቅለቅ ሽና፣ ጠባጋ፣ ባምቢኮ፣ ገንደዋ፣ ካርጤዛን በሚባሉ ቀበሌዎች ላይ ማለት ነው። ከ3206 የሆኑ አባወራዎች ከቤታቸው ውሃው ገብቷል። አጠቃላይ 13709 ቤተሰብ ይሆናሉ በዚህ ጉዳት ተጎጂ የሆኑት ማለት ነው። 3719 ሄክታር መሬት ደግሞ ማሳው የተጎዳ ማለት ነው። በሩዝ ማሳ የተሸፈነ ነበር። 6 ትምህርት ቤቶች በውሃ ሙሉ በሙሉ ውሃ ገብቶባቸዋል። ትምህርት ቤቶቹ ላይ 2 ቤተክርስቲያናት ሂዳልጋ ከብት ጋር በግና ፍየል ወደ 25 ሂዳልጋ ገብትም ወደ 15 ዶሮ ከ700 በላይ ዶሮ 400 ቀፎ በላይ ጉዳት ደርሷል ማለት ነው። ይህ ይመስላል እስካሁን ያለው ጉዳት። በሰው ህይወት ላይ እየደረሰ የለም። ወደ 13000 የሚሆን ሰው እናወጣለን። ጀልባዎች ያስፈልጋሉ። የጀልባ አቅርቦቱ አልቀረበልንም እስካሁን ድረስ።
ሌላው የፎገራ ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት የቅድመ ማስጠንቀቂያና ምላሽ ባለሙያ የሆኑት አቶ ቻሌ ጌትነት በወረዳው ደረሰ ያሉትን ጉዳት ለአሜሪካ ድምጽ አብራርተዋል።
9 ቀበሌዎች በጎርፍ ተጠቂ ናቸው ብለን ለይተናል። 6ቱ ቀበሌ በተለይ ሙሉ በሙሉ ተጠቂ ነው። 3ቱ ቀበሌ ደግሞ በከፊል ነው። ወደ 23000 አካባቢ ማህበረሰብ ነው። ቤታቸው አካባቢ በወንዝ ተከብቧል። በጣም አደጋ ላይ ናቸው። እስካሁን የለየ ነው ወደ 2000 አካባቢ ማህበረሰብ የቤቱ ዙሪያ አጠቃላይ በጎርፍ እየተጠለቀለቀ ይገኛል ማለት ነው። እነዚህን አሁን የተጠለቀለቁ ሰዎችን ወደ ደረቃማ አካባቢ አውጥቶ የኬንዳ ዝግጅት ጀልባ፣ እነዚህ ሰዎች ለማውጣት የጀልባ ትራንስፖርት አገልግሎት ያስፈልጋል።
የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ባለፈው ሳምንት ቅዳሜ ሐምሌ 29 ቀን 2016 ዓ.ም ባወጣው መግለጫ በቀጣይ 2 ወራት ከመደበኛ በላይ የዝናብ መጠን እንደሚጥል በተመለከተበት ትንበያ ከዘረዘራቸው ውስጥ የአማራ ክልል አካባቢዎች ይገኙበታል። በዚህም ቅጽበታዊ ጎርፍ፣ የመሬት መንሸራተትና የአነስተኛ ግድቦች ከመጠን ያለፈ መሙላት ሊከሰት ይችላል ብሏል ኢንስቲትዩቱ። የአሜሪካ ድምጽ ያነጋገራቸው የየወረዳ አርሶ አደሮችም በጎርፍ ውሃው እንደተከበቡ መሆናቸውን ገልጸው ልጆቻቸውን ቆጥ ላይ ሰቅለው ውለው እንደሚያድሩ ተናግረዋል። በሊቦ ከምከም ወረዳ በጥባጋ ቀበሌ አርጋብስ ጎጥ ነዋሪ መሆናቸውን የነገሩን አርሶ አደር አይጠገብ አዳነ በጎርፉ ሰብላቸውንና የቤት እንስሶቻቸውን ማጣታቸውን ገልጸዋል።
ከሳም አልቋል፣ ንብረትም ወድሟል። በግ ብቻ ወደ 1000 አካባቢ ከአንድ ከብት 1-10 የሚሆን ዛበሬ ጋማ ከብትም ያለ በቁጥር ያላስኩተኝ ዛበሬ ወይም ደግሞ ቀፎ ምድዋን ዶሮ ምናምን የቤት እቃም ደግሞ በሙሉ ውሃ ስለገባበት ከውስጥ እንዳለ ብዙ ባህርም እንዳለ ወድሟል። ደረብ ግድቡ ላይ እየተጠራቀመ ዛሬ ላይ ስለሚለቀቅ ላስቸግረን ቀነሱልን እና ጀልባ ተሰጥቶና በጀልባ ላይ ያሉት ከተማ የሚወጡበትን ብታመቻችልን ጀልባ ነገር።
በፎገራ ወረዳ አባ ኮኪት ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ጌታቸው ምትኩም ንብረቶቻቸው በጎርፍ መወሰዱንና ልጆቻቸውን በስጋት ውስጥ መሆናቸውን አመልክተዋል።
ያለንበት በጣም ከባድ ነው። አራቶች ራሱ በአልጋ ላይ ነው ያሉ። ቆጥ ነገር ነው እንጂ ሰርተን ቆጥ አጣዲ ምድር ከፍታ ያለው አልጋ ነገር ከዛ ላይ ነው ያልቀመጥናቸው። የአዝመራ አይነት እንኳን የለም። አሁን እኔ ለራሴ ተመገን ያልኩት ብዙ ነገሮች በርቶብኛል። ግን ልጆቼና ባለቤቴ ደህና በመሆናቸው እኔ ተመስገን ያልኩት በቃ በጥቅሉ ማለት ነው።
ያነጋገርናቸው አርሶ አደሮች በሙሉ መንግስት ከአካባቢው እንዲያወጣቸውና አስተማማኝ ጸጥታ ባለበት ጊዜያዊ ስፍራ እንዲያቆያቸው እንዲሁም በአካባቢው ያሉት የርብና ጉማራ ወንዞች እንዲገደቡላቸው ጠይቀዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ አቶ በላይ አስራደው በጎርፍ የተከበቡ ሰዎችን ለማውጣት አስፈላጊውን ድጋፍ ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደፈጠረባቸው ገልጸው ከወር በፊት ለክልሉ አስተዳደር እና ለፌደራል መንግስቱ የበጀትና የጸጥታ ኃይል ገዛ መጠየቃቸውን አውስተው ምላሽ ግን አለማግኘታቸውን ተናግረዋል።
በደቡብ ጎንደር 3 ወረዳዎች ላይ የዚህ የክረምት የጎርፍ ተጠቂ ወረዳዎች ናቸው። ሊቦ ከምከምና ፎገራ እና ደራ። በእነዚህ ወረዳዎች ውስጥ 23 ቀበሌዎች በተለይ 2 ወረዳዎች ላይ ክሪቲካል የሆነ የጎርፍ መጥለቅለቅ ተከስቷል። አሁን ያጋጠመን ግን እያጋጠመን ያለ እኛ በእርንበት ልክ የክልሉ መንግስትና የፌዴራል መንግስት እየሄደ የለም የሚል ነው። በእኛ በኩል ያለን ከሰኔ 28 ጀምረን ለዚህ የሚያስፈልጉ በጀቶች ልከናል፣ ምላሽ አልተሰጠም። አንዱ ምንድን ነው የዚያ አካባቢ ስራዎች ስንሰራ ጸጥታ ችግር ስላለ የጸጥታ ኃይል እንዲመደብ እንፈልጋለን። ሁለተኛ በጀት ያስፈልጋል ማለት ነው። ሶስተኛው ደረጃ ደግሞ የሚወጡ ሰዎች የእርዳታ እህል ያስፈልጋቸዋል። ይህን የሚሆነውንን አቅደን ልከናል። ለክልሉ አደጋ መከላከል፣ ለክልሉ ውሃ ቢሮ ልከናል። ይህ የሚመለከተው ኮሚቴ የክልሉን ኮሚቴ ኦን ካልሆንም በእኛ በኩል የሚፈጸም የለም። አሁን አርሶ አደሮቹ ያነሱት ችግር የእነሱ ችግር ሊሆን ይችላል ብለን እናስባለን።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው በታብል ስለ ጉዳዩ አንስተንላቸው ደቡብ ጎንደርን ጨምሮ በአማራ ክልል በተለያዩ አካባቢዎች ለሚከሰቱ የጎርፍ አደጋ ምላሽ ለመስጠት እንደተዘጋጁ ገልጸው ሰፊ ስራው የሚሰራው ግን በአካባቢው አስተዳደር ሲሆን ተጨማሪ እገዛዎች ሲያስፈልጉ ኮሚሽኑ ጣልቃ እንደሚገባ ጠቁመዋል። ለአካባቢው አስተዳደር የተሰጠውን የስራ ድርሻም ዘርዝረዋል ኮሚሽነሩ።
ጀልባን በተመለከተ እኛ በፊትም እኮ ጀልባ ተሰጥቷቸዋል። ከኛ 3 ወረዳዎች አንዳንድ ጀልባ ነበር፣ ሁለቱ አበላሽተዋቸዋል። ለምሳሌ አንድ ወረዳ ጀልባ አለ፣ እኛ በፊት የተገዛላቸው። ከዚህ ውጭ እኛ ትናንትና ከጣና ተፋሰስ አንድ ጀልባ ትውስ ጠይቀናል፣ ሰጥተዋል። በአግባቡ መጠቀም ከቻሉ እኛ እዛ ሄደን ይህን ማስጠቀም አንችልም። ሌላው ተከራይተው ጀልባ መጠቀም ይችላሉ። ብር እኛ ለዞኑ እንከፍለዋለን። መክፈል ይቻላል። እህልም መጣበቂያ ለመስጠት እንችላለን ማለት ነው።
የጸጥታ ችግር እጀባ ያስፈልገናል።
ምኑ መስራት ያለብን ነው። ለምሳሌ አሁንም ሰው መድቤ ተጅበል ችሉም ያ ዞን አስተዳደሩ ይህን መስራት ይችላል። ምክንያቱም ሰውን ማስወጣት ይችላሉ። ውለታ ፈጽመው እስካመጡ ድረስ አይደለም እኛ ፌዴራል ጭምር ይከፍላል። ለምሳሌ አሁን በዚህ አመት ጎርፍ አሁን ለምሳሌ ደቡብ ጎንደር ብቻ አይደለም፣ ደቡብ ወሎ፣ ሰሜን ሸዋ አለ፣ ይሄ ኦሮሞ ብሔረሰብ ይሆናል። ለሁሉም ነው ኦሪንቴሽን የሰጠነው እና ምክንያቱም ቀድሞ ትንበያው ተነግሯል። እንዲህ አይነት ችግር እንደሚገጥመን ነው እኮ እየተነጋገርን ነው የመጣ ነው። ስለዚህ አሁን በሚፈጠረው የአካባቢው መንግስት ዞንና ወረዳ ይህን ሰርቶ ሲቸግረው እኛ መደገፍ ነው እንጂ አሁን እኛ ኦልሬዲ እኮ ሬዲ ነን። እህል አሁን እኛ አዘጋጅተናል ይገጥመናል ብለን ይህንን የአካባቢው መንግስት ሴትል ዳርጎ ማስቀመጥ አለበት። ሲያስቀምጥ አስፈላጊው እንደግፋለን። አሁን ትናንትም ተነጋግረን ጀልባም ጭምር እኛ በምንችለው አቅም እንደግፋለን ብለን ቀድመን ቃል ገብተንላቸዋን ተከራይተው እንዲወስዱ ፌዴራል መንግስትም ማታ ጠይቄያለሁ። አደጋ ስጋ ተደግፋለ ችግር የለም ብሏል። ስለዚህ አሁን እዛ ጋ ያለውን ጸጥታ ማኔጅ ማድረግ ከተቻለና ከሰሩ የመደጋገፍ ችግር በኛ በኩል የለም።
በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች መካከል ዳግም በተቀሰቀሰው ግጭት የተሽከርካሪና የአገልግሎት ሰጪ ተቋማት ስራ አቁመው የነበረ ሲሆን ከተማው ወደ ሰላማዊ እንቅስቃሴ መመለሱን ትናንት ነዋሪዎችንና የከተማው አስተዳደርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ሶማሊያ ውስጥ በሚገኝ አንድ ትልቅ ከተማ የሚገኙ ፖሊሶች ከረጅም ጊዜ በፊት ታውጀው የቆየውን ክልከላ ተግባራዊ በማድረግ በመቶዎች ከተቆጠሩ ሴቶች ላይ ኒካቦቻቸውን አስወልቀው ወስደውባቸዋል። ማኞች ፖሊሶች ኒካቦቹን አቃጥለዋቸዋል ብለዋል። ከመቋዲሾ በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ዝርዝሩን ይዟል ቆንጅታየ እንደሚከተለው ታቀርባለች።
የደቡባዊዋ የሶማሊያ ጁባላንድ ግዛት ባለስልጣናት በወደብ ከተማዋ በኪስማዮ በጸጥታ ምክንያት ሴቶች ሙሉ ፊታቸውን በሚሸፍነው ኒካብ እንዳይሸፋፈኑ የከለከሉት እንደ አውሮፓውያን የዘመን አቆጣጠር በ2021 ነበር። ይሁን እንጂ ክልከላው ሙሉ በሙሉ ተግባራዊ ሳይሆን ቆይቷል። የከተማዋ የፖሊስ አዛዥ ኮሎኔል አህመድ ገሌ ዋርሳሜ ለፈረንሳይ የዜና ወኪል በሰጡት ቃል ክልከላውን ከተላለፉ ብዙ መቶ ሴቶች ላይ ኒካባቸውን ገፈን ወስደናል ብለዋል።
waxaan afartii maalmood la soo dhaafay ka wadnay howlgal magaalada Kismaayo gudaheeda howlgalkaas oo ah baxsiga iyo la dagaalanka indhashareerka iyo afduubka iyo wixii la halmaalay arintaas oo magaalada Kismaayo hore maamulka
Kismaayo ustu laalafut arat qanaat inqisqaasi akaydanal baniqab mashafafan takalkilwal kilkalaw altanasam seetochu degmo baniqabu mashafafanachon qatlwal nya degmo ya gazetta tatbaka akwaya gojino blen namnalen
yezatta hayloch beyesefaru yetezawawru baniqab yetashafafanu ቶችን እንዲይዙ መቀጮም እንዲጥሉባቸው መመሪያ መሰጠቱን ተናግረዋል። እርምጃውን የወሰድነው ባለው የጸጥታ ስጋት ምክንያት ነው ያሉት የፖሊስ አዛዡ ያልሸባብ ታጣቂዎች በኒካብ የተሸፋፈነች ሴት መስለው ጥቃት ሊያደርሱ ይችላሉ የሚል ስጋት ስላለ እንደሆነ አስረድተዋል። ባለፈው አርብ ዋና ከተማዋ ሞቃዲሾ ውስጥ ሰው በሚበዛበት የባህር ዳርቻ ላይ በአጥፍቶ ጠፊ ቦምብና በጥይት በተፈጸመ ጥቃት 37 ሰዎች ተገድለዋል። ባለፉት ቅርብ ወራት ከደረሱት ሁሉ ቁጥሩ የበዛ ሰው የተገደለበት ጥቃት መሆኑን የተመለከተው የአርብለቱ ጥቃት የደረሰው የሀገሪቱ የጦር ኃይሎች ባለፈው ሐምሌ ወር ጁባላንድ ግዛት በሚገኙ የጦር ሰፈሮች ላይ ጥቃት የከፈቱ በርካታ ያልሸባብ ተዋጊዎችን በመግደላቸው ለመበቀል ሳይሆን እንዳልቀረ የሶማሊያ ባለስልጣናት ይናገራሉ። ከኪስማዮ 90 ኪሎ ሜትር ርቀት ላይ በሚገኙት የጦር ሰፈሮች ላይ ያልሸባብ ታጣቂዎች ባደረሱት ወረራና ተከትሎም በተካሄደው ውጊያ ሁለቱም ወገኖች አንደኛው በሌላኛው ላይ ከባድ ጉዳት አድርሰናል ብለዋል። የኪስማዮ የፖሊስ መኮንን አዳን ሳላት የግዛቲቱ ባለስልጣናት የኒካብ ክልከላውን አሁን ማስከበር የፈለጉት አልሸባብ ሲቪሎች ላይ ጥቃት በማድረስ ለመበቀል መሞከሩ አይቀርም የሚል ስጋት ስላላቸው እንደሆነ ተናግረዋል። ያልሸባብ ታጣቂዎች ራሳቸውን እንዳይታወቁ አድርገው በመንቀሳቀስ ጥቃት ለመፈጸም የማያደርጉት ነገር አይኖርም ሲሉም ፖሊሱ አክለዋል። እማኞች ፖሊሶቹ ከሴቶቹ ላይ የወረሷቸውን ኒካቦች በግላጭ አቃጥለዋቸዋል እያሉ ነው። ሐሰን ሙሴ ፖሊሶቹ ሴቶቹን ያስቆሙ ኒካባቸውን ከላያቸው የገፈፉ ወስደዋል፣ ከየመደብሩም ወርሰው አቃጥለዋል ብለዋል። ፋዱማ አብዱላሂ መፍቲሄ ያሉትን አስተያየት ሰጥተዋል።
in shirarkana naga aruriyo oo de holgal intii la sameeyay shirarkana lagu
nikaabochun sabsabaw aqqattaluachaw yalut fadumo andandochu betam uddinaachaw ba 15 na ba 16 dollar yetegezum mallu mengist tsatta lemaskeber leela mengeb bifatrna nikaabochun lesetochu bimelis yishal neber bayneñ bilawalle fadumo በደቡባዊ ሶማሊያ በሚገኙ ዶሎና ባይዶዋ ከተሞችም ባለስልጣናት ከጸጥታ ስጋት ጋር በተያያዘ ተመሳሳይ ክልከላዎችን አውጀዋል።
አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። የአሜሪካ ፕሬዝዳንታዊ እጩ ተወዳዳሪዎች ተሟልተው ምክትል ፕሬዝዳንት ካማላ ሃሪስ ትላንት ማክሰኞ አብረዋቸው የሚወዳደሩትን አጋራቸውን ሰይመዋል። ከአሜሪካ ነባር ከተሞች አንዷ በሆነችው በሰሜናዊ ምስራቅ ፔንሲልቬኒያ ግዛት ፊላዴልፊያ የተገኙት ግን የዲሞክራቲክ ፓርቲ እጩ ብቻ አልነበሩም። የቪኦኤ የዋሽንግተን ከፍተኛ ዘጋቢ ካሮሊን ፕሬስቲ ተከታዩን ዘገባ አሰናድታለች፣ እንደሚከተለው ይቀርባል። የአሜሪካ መስራች አባቶች ነጻነታቸውን ባወጁባት ከተማ ፊላዴልፊያ አትላንት ማክሰኞ ዲሞክራሲ በሁለቱም የፖለቲካ ፓርቲዎች ጋር ተነስተዋለች። ለመጀመሪያ ጊዜ ምክትል ፕሬዝዳንት ካማላ ሃሪስ የዲሞክራቲክ ፕሬዝዳንታዊ እጩ ተወዳዳሪ አጋራቸውን የሚኒሶታውን ገዢ ቲም ዋልዝን አስተዋውቀዋል።
ይምና እኔ ለትራምፕና መሰረታዊ ነጻነቶቻችንን ሊገቱ ለሚፈልጉ ሰዎች መልእክት አለን። ወደ ኋላ እንመለስም።
የጦር ሰራዊቱ አባል የሁለተኛ ደረጃ ትምህርት ቤት መምህር ሆኑ። ከዚያም የእግር ኳስ አሰልጣኝ ቀጥሎም የፖለቲካ ሰው ሆነው መጡ። ዋልዝ የሪፐብሊካን ተፎካካሪዎች እጩዎችን በቀጥታ ያጠቁት ወዲያውኑ ነበር።
እኔ ትዝብቴንና የተመለከትኩት ነው። በቃ መናገር አለብኝ። ታውቁታላችሁ? ይስማችኋል? እነዚህ ሰዎች አስፈሪ ናቸው። እናው ልክ የማይገቡ እንግዳ ነገር ናቸው። ያንን የምታዩት
አንዳንድ ዲሞክራቶች ዋልዝ የተለያዩ የፖለቲካ ቡድኖችን በመደገፍ የሚታወቁ ግዛቶችን ወደ ፓርቲው ይመልሳሉ ይላሉ። ዳን ላዳይስ የሃሪስ ደጋፊ መራጭ ናቸው።
ይህ የሃሪስ ምርጫ ዘመቻ ማሸነፍ ያለበት ዋና የህዝብ ክፍል ነው ብዬ አስባለሁ። እና ቲም ዋልዝ ለነዚህ መራጮች እነቱ የሚናገሩ ይመስለኛል።
በሌላ በኩል ከጥቂት ሰዓታት ቀደም ብሎ በከተማው ማዶ የሪፐብሊካኑ ምክትል ፕሬዝዳንት እጩ ጄዲ ቫንስ ከመገናኛ ብዙሃን ለቀረቡላቸው ጥያቄዎች ምላሽ በመስጠት የራሳቸውን የተለየ የምርጫ ዘመቻ አካሂደዋል። ስለ ሃሪስ አጋር ጠንከር ያለ ትችት ሰንዝረዋል።
ቲም ዋልዝ'ስ ሪከርድ ኢዝ ኤ ጆክ።
የቲም ዋልዝ ሪከርድ ቀልድ ነው። እሱ ማንኛውም ደረጃ ባለ በሁሉም ዩናይትድ ስቴትስ መንግስት ውስጥ ካሉት በጣም ካከረሩ የግራ ክራሮች አንዱ ነው።
ቫንስ ዲሞክራቶችን በኢሚግሬሽን፣ በፌንታኒል እና በኢኮኖሚ ተችተዋቸዋል። የስቶክ ገበያ መውደቅን የካማላ ውድቀት ሲሉ ጠርተውታል። ወደ ምርጫው ዘመቻ ዝግጅት ስፍራ ለመግባት ሰልፍ ያያዙትን የማንን እንደሚመርጡ ገና ያልወሰኑት ዋይን ኢስትማን በእጃቸው የሪፐብሊካኑ ምክትል ፕሬዝዳንታዊ እጩ ጄዲ ቫንስን የግል ማስታወሻ መጽሐፍ ይዘዋል።
It's unusual to have a politician who's around.
ጸሐፊ ሆነ ፖለቲከኛ ማግኘት ያልተለመደ ነገር ነው። ስለዚህ የበለጠ የማወቅ ጉጉት አለኝ።
በዘጠና ቀናት ውስጥ የአሜሪካ መራጮች ከቀድሞው ፕሬዝዳንትና ከአሁኗ ምክትል ፕሬዝዳንት መካከል ማንን እንደሚመርጡ ይወሰናሉ። የሃሪስ ቡድን ግን ትራምፕ እንዳይደገሙ የሚጠይቀውን የጋራ መፈክር እያስተጋቡ ነው። ወደ ኋላ አንመለስም። ከዚህ በኋላ የሃሪስ ዋልዝ ቡድን በሚቀጥሉት 5 ቀናት ውስጥ 5 ተጨማሪ ብርቱ የምርጫ ፍልሚያ የሚደረግባቸውን ግዛቶች ይጎበኛል። ዊስካንሰን፣ ሚሺገን፣ ሰሜን ካሮላይና፣ አሪዞና እና ኔቫዳን። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሴቶችና ቤተሰቦች ይሆናል። የራያ ወረዳዎች ተፈናቃይ እናቶችና ህፃናት በአሳሳቢ ችግር ውስጥ መሆናቸውን ገለጹ። ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ከአላማጣ ከተማ ተፈናቅለው በሰሜን ወሎ ዞን ቆቦ ከተማ ውስጥ የሚገኙ እናቶች በአሳሳቢ የምግብ የመጠለያና የህክምና ችግር ውስጥ እንደሚገኙ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው ባለው የጸጥታ ችግር ምክንያት ተፈናቃዮች የሚገኙበትን ተጨባጭ ሁኔታ የሚያጠና የልዑካን ቡድን ወደ ስፍራው ለመላክ አለመቻሉን አስታውቋል። ይሁን እንጂ ተፈናቃይ እናቶችና ህጻናት ያለባቸው የምግብ የመጠለያና የህክምና አገልግሎት እጥረት አሳሳቢ መሆኑን አመልክቷል። መስፍን አራጌ።
ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ከጦርነቱ በኋላ በአማራ ክልል ሲተዳደር ከነበረው የጥሙጋ አካባቢ ዳግም ተቀስቅሷል ባሉት ግጭት ምክንያት ተፈናቅሎ ቆቦ ከተማ ከገቡ 4 ወራት እንደሆናቸው ከተናገሩ ተፈናቃይ መካከል አንዷ ወይዘሮ ህርጎ ሰይድ ከ10 ቀናት በፊት በመጠለያ ካምፕ ውስጥ ሳሉ 6ኛ ልጃቸውን በሰላም መገላገላቸውን ገልጸዋል።
ከጥሙጋ ከመጣን 4 ወራችን ነው። ከወለድኩም 10 ቀኔ ነው። ከካምፕ ላይ ነኝ ያለሁት። የ6 ወር ነፍሰ ጡር ነኝ። ስመጣ 7 በተሰብ ነኝ። አሁን ይሄ ጋራ 8ኛ ማለት ነው። እንግዲህ እዚህ በላብ የለም፣ የሚጠጣም የለም። የቆቦ ህዝብ እንጀራ እያመጣ ውሃ እያመጣ ሲያበላን ሲያጠጣ እንከረመ። በኋላ ደግሞ አውራ ጓደና የሚባል ደግሞ ቆርቆሮ በቆርቆሮ ቤት አምጥተው አስገቡነ። አሁን ደግሞ ቴክኒክና ሙያ የሚባል ደግሞ ከታች ደግሞ በገደመዩ መውጫ ደግሞ አንጥተው ደግሞ ከዛ ሰውና የሚበላም የለም፣ የሚጠጣም የለም። ያው ሰው እያመጣ አንዲት እንጀራ ሁለት እንጀራ ይጠልልኛል። ያችን እየበላሁኝ እውላለሁ፣ አድራለሁኝ፣ አለሁኝ። ልጆችም ልመና እየለመኑ በፌስታል እንጀራ እየለመኑ ምን ተዳደሩትኝ በጣም ነው የሚያስለቅሰው በጣም የሰቀቀን ሆኖ ነው ያለነው
ራያ ላማጣና ከራያ ባላ ወርዳዎች ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል አስተዳደር ስር ሲተዳደሩ የቆዩ አካባቢዎች ናቸው ከጦርነት በኋላ ደግሞ ያላማጣ ከተማና የራያ ላማጣ ወረዳ ጊዜ አስተዳደሮች በሚል በአማራ ክልል ስር በተዋቀሩ መዋቅሮች ሲተዳደሩ ቆይተዋል ከአራት ወራት በፊት በአካባቢው ግጭት መፈጠሩን የተለያዩ አካላትን ጠቅሰን ዘገባ ማስተመጣችን የሚታወስ ሲሆን ይህን ግጭት ተከትሎ ነዋሪዎችና በወቅቱ በከተማው ሆኖ ሲያስተዳድሩ የነበሩ አስተዳደሮች ጭምር ተፈናቅለው ቆቦ ከተማ እንደሚገኙ መናገራቸውን መዘገባችን ይታወሳል ጉዳዩን በተመለከተ በወቅቱ ለብዙሃን መገናኛ መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌተናል ጀነራል ታደሰ ወረደ ባለፉት ቀናት በራያ ላማጣ አካባቢ የተፈጠረው ግጭት በተፈናቀሉ ሚሊሻዎችና በአማራ ክልል በተዋቀሩት የራያ ላማጣ ታጣቂ አካላት መካከል የተፈጸመ የአካባቢ ግጭት ነው ብለው ነበር። በወቅቱ ግጭት ተነስቶበታል ከተባለው አካባቢ እንደተፈናቀሉና በቆቦ ከተማ እንደሚገኙ የተናገሩት ተፈናቅሎ በመጠለያ ውስጥ መውለድ ለእናትም ለህፃንም ከባድ እንደሆነ የጠቅሱት ወይዘሮ ርጎ ይህም ልብ ይሰብራል ይላሉ።
ወልደን ስንታረስ በእኛ በአገራችን 5 ወር 6 ወር ይስ የሚባል ነገር አለ ገንፎ እናገነፋለን ሌላ ነገር ሆነን የምትወጣው እዚህ ግን አሁን ብታይ በጣም አሁን የሆነ ሰው እየገብቶ ነበር ማልቀሶ ነው የወጣው ሙጭ ከዛ ፍራሽ ከመንደባ አንተሰተውኛን ያችን አንተፌዝም የከሽከሽ ነገርን ጥፋርጌ ነው ቁጭ ብያለሁትኝ እና የዛና የዚህ ወይስ ነው ተናንተ እናቴሊ ጡቱ ያው እንግዲህ ሲያመጡልኝ ስለላም ይፈስልታል ያው እንዳለቀሰር ብሎ እንዳለቀሰር የሚያድረው የሆነ የሙቅ ዶቄት ምናምን አሁን ሰዎቹ ነጭ ዶቄት ነገር ምናምን ቁንጥራ አርገው ሲያመጡኝ ያችን ሙቅ ነገር አሙቅ ያችን ስጠጣ ትንሽ የተፈስለታል ያችን ይጠባል ዝም ይላል የቀረ እንዳለቀሰር ነው የሚወለው ቢያንስ አሁን አንድ ክላስ ትልቅ ተብሎ 50-60 አንድ ቤት አሉ ብታይ የጮሆቱ ነገር ያው ምን ብዬ ልንገርሽ
በአማራ ክልል ስር ተቋቁሞ የቆየው አላማጣ ከተማ ጊዜ አስተዳደር የሴቶችና ህፃናት ጉዳይ ጽፈት ቤትን በመምራት ላይ እንደነበሩ የተናገሩት ገነት አበበ ከአላማጣ ከተማ እንዲሁም ከራያ አላማጣና ራያ ባላ ወረዳዎች ወደ ቆቦ ከተማና አቅራቢያው የተፈናቀሉ ሰዎች ብዛት እስከ 60,000 እንደሚገመት ጠቁመዋል ከነዚህም ውስጥ 20,000 የሚሆኑት በቆቦ መጠለያ ካምፕ ውስጥ እንደሚገኙ ተናግረዋል አብዛኞቹ ተፈናቃዮች ከቤተሰብ ተጠግተው ጥቂቶቹ ደግሞ ተከራይተው እንደሚኖሩ የሚያስረዱት ወይዘሮ ገነት ከተፈናቀሉት ውስጥ ከ1000 የሚልቁት የሚያጠቡ መሆናቸውን አመልክተዋል። ወደ መጠለያ ካምፑ ከመጡ በኋላ የወለዱ እናቶችም ሆኑ የተወለዱት ጨቅላ ህጻናት ባሳሳቢ ሁኔታ ላይ እንደሚገኙም ጠቅሰዋል።
በርከት ያለ ህዝብ ነው ከአላማጣ ከተማ የተፈናቀለው ማለት ነው። በዛው ውስጥ ብዙ ሴቶችና ህጻናት መጫቶች መፈጠሮች ብዙዎች ናቸው ያሉብን። በተጨባጭው ራሱ ከዛ ከተፈናቀለ ጀምሮ 10 ያክል ሴቶች ወልደዋል ካምፕ ላይ። እነዚህ እናቶች በጣም የሚያሳዝኑ ምኝታ የላቸውም ሲሚንቶ ላይ ባቆ አንጥፎ ነው የሚተኙት። በዛ ላይ ምግብ የላቸው አናስ ልጆች ይዘው ህክምና አገልግሎት የለ። የህክምና አገልግሎት ራሱ ተቆቦ ከተማ ጋር ተነጋግረን ህክምና አገልግሎት ቢፈቀድ ብለን አልቻለም የከተማው ምንም አይነት በጀት የለም እናም ተብሎ ምንም የህክምና እርዳታ የሚደረግላቸው ልጆች የሉ። በስኳር በሽታ በኤችአይቪ በሲቪ በተለያየ በሽታ የተጠቁ ህጻናት ልጆች አሉና ማለት ነው። መንግስትም ያገዘን ነገርም የለም።
ተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት በመጻሩ ዩኤን ኦቻ በግንቦት ወር ባወጣው ሪፖርቱ ከአላማጣ ከተማና ዙሪያው ወደ ተለያዩ አካባቢ የተፈናቀሉ ሰዎች 29,000 ገደማ እንደሆነ ጠቅሶ ቁጥራቸው ሊጨምር እንደሚችል አመልክቶ ነበር። ከህክምና አገልግሎት አሰጣጥ ጋር ተያይዞ በቀረበው ቅሬታ ላይ ምላሽ እንዲሰጡን ወደ ቆቦ ከተማ ጤና ጽፈት ቤት ኃላፊ ሰለሞን ስንታየው ያደረግነው የስልክ ሙከራ አልተሳካም። የሰሜን ወሎ ዞን ጤና መምሪያ ኃላፊ ፈለቁ መኮንንም ለጊዜው ስራ ላይ አለመሆናቸውን ነግረውን እንደተመለሱ ምላሽ እንደሚሰጡን አስታውቀውናል። የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ ታምራት ማለደ በተመሳሳይ የስልክ ጥሪ አድርገንላቸው ስልካቸው አልተነሳልንም። ካላማጣ ከተማ ተፈናቅላ በቆቦ ከተማ እንደምትገኝ ለአሜሪካ ድምጽ በስልክ የገለጸችልን ሌላዋ የ22 ዓመት ተፈናቃይ መቅደስ ፍቅር በምግብና የህክምና እጥረት ጽንስ እንደተጨናገፈባት ተናግራለች።
ሐኪም ተከርኩኝ ብር ክፈይ ሲሉኝ ብር አልነበረንም። ለምነው አሳከሙኝ። እናቴ አባቴም አሉ ለምነውልኝ ከዛ ታከምኩኝ። አሁን ደግሞ ከወጣልኝ በኋላ ለራሱ በቃ ራብ አለ፣ ችግር አለ። በቃ አሁን ለራሱ የሚጠግን ነገር ምንም ነገር አላገኘሁም። እንጀራ ለራሱ በወጥ አላገኘሁም። አንዳንድ ቀን ጾሜ እውላለሁ፣ አንዳንድ ቀን ደግሞ አንዴ በልቼበት ሙሉ ቀን አለ። በቃ ብዙ አሁን ከወጣልኝ ለራሱ በኋላ ሰውነቴ በቃ ራሴን ችዬ መቆም አቅቶኛል፣ እየተንቀጠቀጠ ነው። ምንም የሚበላ ነገርም የለም። በጣም ችግር አለ። አንድ ሳምንት አካባቢ ሆነኛል። አንድ ሳምንቴ ነው። ያው በዚህ በችግር ያው የመጀመሪያ ልጅ አጥቻለሁኝ። አቅፌ ለመሳምም አልቻልኩም። ተጨናግፎብኛል ባለው ችግርና ስቃይ እንግልት
ካላማጣ ከተማ 05 ቅዱስ ቀበሌ ተፈናቅለው ከሰባት ልጆቻቸው ጋር በቆቦ ቴክኒክና ሙያ ኮሌጅ ግቢ ውስጥ እንደሚኖሩ የሚናገሩት አገኙ መብሬ የተባሉ እናት ደግሞ ህይወት እንደከበዳቸው አመልክተዋል።
ያለምንም እርዳታ ቴክኒክና ሙያ የሚባል እዛ ወስደው ታጉረናል። በጣም የሚገርም ልጆች አሉ። የሚያሳዝኑ የቀን ስራ እየሰሩ ሊስትሮ እየጠረጉ የማንም በረንዳ እያዩ የሚበላውን እያዩ በጣም የሚያስለቅስና መፈጠር ግን ያስጠላል። በጣም ከባድ ነው። ልንገር ልጆች ጋር ከማሳልፍ ቤተክርስቲያን ሂጄን የማሳልፈው ልንገር ምን ያህል እንዳልኖር ካሁን በኋላ ብቻ ግን ለልጆቼ በተወለዱባት ሀገር እንዲኖሩ የሚል ተስፋ አለኝ። መድኃኔዓለም ለልጅ አደረሰኝ።
በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና ፍልሰተኞች መብቶች የስራ ክፍል ዳይሬክተር እንጉዳይ መስቀሌ በአካባቢው ባለው የጸጥታ ችግር ምክንያት ተፈናቃዮቹ የሚገኙበትን ተጨባጭ እውነታ የሚያጠና ቡድን ለመላክ አለመቻሉን ገልጸዋል። ይሁን እንጂ በተፈናቃይ እናቶችና ህጻናት ላይ የምግብ የመጠለያና የሕክምና አገልግሎት እጥረት አሳሳቢ መሆኑን ሳይጠቅሱ አላለፉም።
በጸጥታ ምክንያት ወደ አካባቢው በፍጹም ቡድን ማንቀሳቀስ አልቻልንም። በአካባቢው ላይ ቡድን ልከን ቦታው ድረስ ተገኝተን ቢሆን ሻለ ዲቴል የሆነ መረጃ መስጠት ይቻል ነበር።
ተቋማችሁ በሴቶች ላይ መፈናቀሉ ያስከተለውን ችግር በአጠቃላይ እንዴት ይገልጸዋል?
በቂ መጠለያ አይኖርም፣ በቂ ምግብ አገኙ፣ በተለይ ደግሞ በቂ የጤና ክትትልም ስለማይደረግ እና ደግሞ በቂ የጤና አቅርቦት ስለሌለ ለተለያዩ የጤና ተግዳሮቶች ይጋለጣሉ።
ኦቻ በቀደመው ሪፖርቱ ምንም አይነት ሰብአዊ ድጋፍ የሚያደርጉ ግብረሰናይ ድርጅቶች አለመኖራቸውን ገልጾ ተፈናቃዮቹ የአካባቢው ማህበረሰብ በሚያደርግላቸው የተቆራረጠ ድጋፍ ህይወታቸውን እያቆዩ መሆናቸውን አብራርቷል። አጣዳፊ የህይወት አድን ድጋፍ ያስፈልጋቸዋል ሲልም ማሳሰቡ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ከዚሁ የሴቶችና የቤተሰብ ዝግጅት ሳንወጣ ወደ ኡጋንዳ እናመራለን። በኡጋንዳ ጡት የሚያጠቡ ሴቶች ማህበረሰብ ቡድን አዲስ የተወለዱ ጨቅላ ህጻናትን መመገብ ብቻ ሳይሆን ህይወታቸውን እንዲቀጥል ለማድረግ የሚታገሉ እናቶችንም እየረዳ ነው። ሀሊማ አቱማኒና ሙካሳ ፍራንሲስ ከኡጋንዳው መዲና ካምፓላ ተከታዩን ዘገባ ልከዋል። እንደሚከተለው ይቀርባል።
ባለፈው መጋቢት ወር የነፍሰ ጡሯ ማባዚ ሬስቲ ዶክተሮች ሬስቲንን ያዋለዷት አንድ ወር ቀደም ብሎ በ36 ሳምንቷ ወደ ድንገተኛ ቀዶ ህክምና ክፍል ካስገቧት በኋላ ነው። ያንንም ተከትሎ ሬስቲ የልብ ድካም ስላጋጠማት የህይወት ማሰንበቻ ድጋፍ ተደርጎላታል። በማገገሚያዋ ወቅት ግን ልጇን ጡት ማጥባት ባለመቻሏ ሆስፒታሉ ለጡት ወተት መተኪያ የዱቄት ወተት ወይም ፎርሙላ አቅርቦላታል።
He was given powdered milk, but unfortunately, he faced.
የዱቄት ወተት ነበር የተሰጠው። እንዳለመታደል ሆኖ ግን ያለ ጊዜያቸው በተወለዱ ጨቅላ ህጻናት ዘንድ ለተለመደው ከባድ የአንጀት በሽታ ስለተጋለጠ ሰውነቱ ወተቱን በውስጡ በደንብ ማዋሃድ ተሳነው።
ሬስቲ ችግሯን በኡጋንዳ ለሚገኘው የጡት ወተት ማህበረሰብ በማሳወቋ ህጻኑ ከለጋሽ የጡት ወተት ማግኘት ጀመረ። ራቸል አኩጉዚ ቡዌ የኡጋንዳ የጡት ወተት ማህበረሰብ ኃላፊ ነች። ድርጅቱ እንደ አውሮፓ አቆጣጠር በ2021 በቅርብ የተወለደ ልጇ ከዚህ ዓለም በሞት በተለየባት እናት እንደተጀመረ ትናገራለች።
Recently born child passed away because she had a supply. She asked the doctors, "Where do I put the milk?"
በሰውነቷ በቂ የወተት አቅርቦት ስለነበራት ወተቱን ምን ላድርገው ስትል ዶክተሮቹን ጠየቀቻቸው። እኛ ልናደርግልሽ የምንችለው ነገር የሚያደርቅ መድኃኒት መስጠት ብቻ ነው አሏት። እሷ ግን መልሳ አያችሁ እኔ ያስፈልገኝ ነበር። ይህ ማለት ደግሞ የጡት ወተት የሚያስፈልጋት ሌላ እናት ወይም ህፃን የግድ ትኖራለች ማለት ነው አለቻቸው።
የጡት ወተት የሚገኘው ከዜሮ እስከ 6 ወር እድሜ የሚደርሱ ህጻናት ካላቸው እናቶች ነው። ለጋሽ መሆን ቀላል አይደለም። አኩጊዝዌ የሚለግሱ እናቶች መድኃኒት መውሰድ ስለማይችሉ የደም ምርመራ ማድረግ ይኖርባቸዋል ይላሉ።
The blood work that we do, we take for HIV, we take ሄፓታይተስ።
በመናደርገው የደም ምርመራ HIVን እንመረምራለን። የጉበት በሽታ መኖሩን የአባላዘር በሽታ መኖሩን እንፈትሻለን። እንደ ኩፍኝ፣ ጨጓራ የመሳሰሉና ተላላፊ በሽታዎችን የሚያስከትሉ ቫይረሶችን እናያለን። እነዚህ ሁሉ ወተት መለገስ ከመጀመራችን በፊት የሚጣሩ ናቸው።
ሳዲያ ሁሴን ሙላንጓ የሁለት ልጆች እናት ስትሆን ሰውነቷ ልጆቿ ከሚያስፈልጓቸው በላይ ወተት ያወጣል። ስለጡት ወተት ማህበረሰብ ያወቀችበትና ቁርጠኛ ለጋሽ መሆኗን የተናገረችው በዚህ መንገድ ነው።
The fulfillment that I will get from this knowing that I
የሆነ ቦታ ህይወት ያዳንኩ ወይም የተሻለ ጤንነት ወይም የተሻለ ኑሮ ለሌላ ልጅ እንደምሰጥ በማሰብ እርካታ አገኛለሁ። እኔ እንደዚህ ነኝ። በእውነቱ ከዚህ የበለጠ ምን አይነት በጎ ስጦታ አለ?
የጡት ወተት ማህበረሰብ ቡድን ባለፉት 3 አመታት ከ500 በላይ ህፃናትን በመርዳት ወደ 150 ከሚጠጉ ለጋሾች 800 ሊትር ወተት ማቅረቡን ተናግረዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የረቡ ምሽት ዝግጅታችን ነው። አሁን የዲሞክራሲ በተግባር ዝግጅታችን ይቀጥላል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ የሚኒሶታ ሀገረ ገዢ ቲም ዋልዝን እጩ ምክትል ፕሬዝዳንታቸው እንዲሆኑ መርጠዋቸዋል። የአሜሪካ ድምጽም ነዋሪነታቸው በዋሽንግተን ዙሪያ የሆነ የዲሞክራትና የሪፐብሊካን ደጋፊዎችን በዚህ ጉዳይ አነጋግሯል። የተመዘገቡ ዲሞክራት የሆኑ የህግ ባለሙያው አቶ ዳንኤል ውብሸት ቲም ዋልዝ በመርጫው ወሳኝ ድምጽ ካላቸው ሚድዌስት አካባቢ የመጡ በመሆናቸው ዲሞክራቶች እነዚህ አካባቢ ድምጽ እንዲያገኙ እድልን የሚፈጥር ነው ብለዋል። በአንጻሩ የሪፐብሊካን ፓርቲ ደጋፊ እንደሆኑ የሚናገሩት አቶ ላባን ሲዩም በበኩላቸው እነዚህ አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጠረው ተጽዕኖ የለም ይላሉ። አስማማው አየነው ለዲሞክራሲ በተግባር በዚህ ጉዳይ ተከታዩን አዘጋጅቷል።
የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ የሚኒሶታ ሀገረ ገዢ ቲም ዋልዝን እጩ ምክትል ፕሬዝዳንታቸው እንዲሆኑ መርጠዋቸዋል። ሃሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት መልእክትም ቲም ለሚኒሶታ ቤተሰቦች በመስራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለዋል። ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዝዳንት ጽህፈት ቤት ይህንን በመር ላይ የተመሰረተ አመራር ይዘው እንደሚመጡ አውቃለሁ ሲሉም ተናግረዋል። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው ዋሽንግተን ዙሪያ የሚኖሩትና የተመዘገቡ ዲሞክራት መሆናቸው የሚናገሩት የህግ ባለሙያው አቶ ዳንኤል ውብሸት የፔንስልቫኒያ፣ ኪንቴኪን፣ ሰሜን ካሮላይና ሀገረ ገዢዎችና የአሪዞና ሴናተርም ከቲም ዋልዝ ጋር አብረው በእጩ ምክትል ፕሬዝዳንትነት ምርጫው ውስጥ ሲታዩ እንደነበረ ይገልጻሉ። ይሁንና በመጨረሻ ካማላ ሃሪስ ቲም ዋልዝን መምረጣቸው በምርጫው ወሳኝ ድምጽ ካላቸው ሚድዌስት ከሚባሉት የአሜሪካ አካባቢ የመጡ በመሆናቸው ዲሞክራቶች የነዚህ አካባቢ ድምጽ ለማግኘት በማሰብ ሊሆን እንደሚችል ይናገራሉ።
ቲም ዋልዝ የመጣው በእንግሊዝኛ ሚድዌስተን ወይም የመካከለኛው አገሮች ከሚባሉት መካከል ሚኒሶታ፣ ሚሽገን፣ ዊስኮንስን እነዚህ ቦታዎች ለምርጫው በጣም በጣም ወሳኝነት ያላቸው ምናልባትም በጥቂት ድምጾች የሚበላለጡበት ነው። ብዙ ጊዜ በ2020 ምርጫ በ2016 ምርጫ የተመለከት ነው እና እነዛን ግዛቶች አካባቢ ምክትል ፕሬዚዳንት ማምጣት ምናልባት እዛ አካባቢ ላሉ ለነጻ ወይም ደግሞ የሪፐብሊካንም ወይም የዴሞክራቲክ ፓርቲ አባሎች ያልሆኑ ሰዎች፣ ሴቶች ለመሳሰሉት በጣም አስፈላጊ የሆነ ድምፅ ለማግኘት እና የዴሞክራቲክ ፓርቲ ቤዙን ወይም ደግሞ መሰረቱን ለማስፋት እንዲሁም ከተቻለ ደግሞ ለገጠርና ሌሎችም አካባቢ ይሄ ሰውዬ ቲም ዋልዝ አፒል እንዲያደርግ ወይም ደግሞ እንዲስማማ ወይም ተመራጭነት እንዲኖረው ለማድረግ ይሆናል በሚል የመጣ ይመስለኛል። እና እኔ ደግፌዋለሁ። ምናልባት አንደኛ ነው ሁለተኛ ይሆናል ብዬ አልገመጥኩም ነበር። በዛ ምክንያት ትንሽ አዲስ ፊሊንግ ነው፣ አዲስ ሰርፕራይዝ ነው የሚሆን ነው። ግን ቢሆንም ከሚጠበቁት ከአራት አምስቱ መካከል አንድ ሰው ነበር እና በጣም ደስ የሚል ልምድ ያለው ሰው ነው። ሚኒሶታ ትልቅ ብዙ በጣም በጣም ቀይጥና ዳይቨርስ የሆነ ግዛት ነው። እዛ ገቨርነር ከመሆን በፊት በፌዴራሉ የታችኛው ምክር ቤት ተወካይ ሆኖ ሰርቷል።
በዚህ ሀሳብ የማይስማሙት በዋሽንግተን አካባቢ የሚኖሩት ሌላው ያነጋገርናቸው የሪፐብሊካን ፓርቲ ደጋፊ እንደሆነ የሚናገሩት አቶ ላባን ስዩም ቲም ዋልዝ የመጡባቸው አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉ።
ሚኒሶታ ሪፐብሊካን ሞርደን ከ20 ዓመት በፊት ወይ 30 ዓመት በፊት ነው የሪፐብሊካን ያሸነፈ ማለት ነው። እና ይሄ በካልኩሌሽን ሄድኩ ማለት ነው። ምንም ተጨማሪ ወይ ተጨማሪ የተጀመረ ነገር የሚያመጣላት ነገር የለም። ስለዚህ አሁን ጋቨርነሩ ቲም ዋልዝ በሬኮርዱ በጣም በጣም ሊበራል ነው። በ2020 ሚኒያፖሊስ የብላክ ላይቭስ ማተር ሲያካትሉት እሺ ብሎ ናሽናል ጋርድም ሳይልክ ከተማውን እንዲቃጠል የተባበረ አስተዳዳሪ የክልሉ ወይ ደግሞ የስቴቱ አስተዳዳሪ ነው። ስለዚህ ምንም ማንም ለዚህ ነው በብዛቱ በዚህ በዋሽንግተን ዲሲ አሁን ወይ ደግሞ በሁሉም ሀገር ሊገባው አልቻለም ብርቻው ማለት ነው። ምን ከዚህ ምን ትበለጣለ የሚል አስተሳሰብ በጣም ከባድ ይሆናል ማለት ነው። እና አይ ቲንክ በሪፐብሊካ ሳይድ ካየሁ በጣም በጣም ጥሩ ምርጫ ነው። የባሰ የድል እድሎች የባሰ የበዙ ይመጣሉ ማለት ነው።
ምክትል ፕሬዚዳንት ሃሪስ ቲሞልዝ መምረጣቸውን ትላንት ማክሰኞ ይፋ ያደረጉት በፔንስልቫኒያ ግዛት ፊላደልፊያ ከተማ የዲሞክራቲክ ፓርቲ ዕጩ ተፎካካሪዎች የምርጫ ዘመቻ አስቀድሞ ነው። ምሽት ላይ በተካሄደው የምርጫ ዘመቻ ላይም ካማላ ሃሪስ እና ቲሞልዝ በጋራ ተሳትፈዋል። አቶ ዳንኤል እንደሚሉት የቲሞልዝ በዕጩ ፕሬዚዳንትነት መምጣት ፓርቲውን ለማጠናከር ያግዛል።
ትልቁ እንግዲህ የነበረው ተግዳሮት ፕሬዚዳንት ጆ ባይደን ላይ የነበረ በተለያየ የአቅም ሁኔታ የእድሜ ሁኔታን የተመሳሰለ ምናልባትም ዴሞክራቶችንም ሌሎችንም መራጮችን ጥርጣሬ ውስጥ ሊከተት የነበረ ድባብ ነበር። ያ ነገር በካማላ ሃሪስ መመረጥ እንዲሁም አሁን ደግሞ እንደዚህ አይነት ሰፋ ያለ የሚድዌስተርን ወይም እነዚህን ግዛቶችን ለመወከል የሚችል ወይም የእነሱን አስተሳሰቦች ሊያንጸባርቅ የሚችል ሰው በመጨመሩ ያ የመራጩ ዴሞክራቶች አለም ዴሞክራቶችም ኢንዲፐንደንቶችም እንዲሁም ደግሞ የትራምፕን ፖሊሲ የማይደግፉ ደግሞ ብዙ ሪፐብሊካኖችም አሉ አማራጭ እንዲኖራቸው የሚያደርግ እርምጃ ይመስለኛል።
ዶናልድ ትራምፕ ጄዲ ቫንስን እጩ ምክትል ፕሬዚዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል። አቶ ላቫን ስዩም በእጩ ምክትል ፕሬዚዳንትነት መረጣ ከዲሞክራቶች ይልቅ ሪፐብሊካን የተሻለ መራጮችን ለማሳመን የሚያስችል ሰው ይዘው ቀርበዋል ብለው ያምናሉ።
ሪፐብሊካኑ ቲኬቱ በትራምፕ ቢሊየነር ነው። ይሄ ደግሞ ሰልፍ ሜድ ኢንተርፕርነር ከዛ በኋላ ደግሞ ሴኔተር ሆነ ማለት ነው። ባክግራውንድ ደግሞ ከቤት ያለ ባክግራውንድ የመጣ እናቱ ድራግ አዲክት የነበረች ከዚህ ሁኔታ ነው የመጣው ያለው ማለት ነው። ከዛ በኋላ ደግሞ ያገባው ደግሞ እንድ ባለቤቱ ማልታይ ሬሻል ቤተሰብ ያለው ሌላ ደግሞ ወታደር ነበረ ሄዶ ደግሞ የል ዩኒቨርሲቲ ተማረ። ስለዚህ ከድህነት ወጥቶ ወደ ኤሊት ዩኒቨርሲቲ ገባ ማለት ነው። ይሄ የአሜሪካን ታሪክ ማለት ነው። ይሄ ያለህ ነው በጥፍርህ ነው የምትኖረው የሚሉት ይሄ ነው ማለት ነው። ይሄ አሁን ይደግፏል። ይሄ ግን ካማላ ሃሪስ ግን ይሄ ምንም አፒል አይረጋላትም፣ ምንም ተጨማሪ ነገር አይጨምርላትም ማለት ነው።
ብዙ ጊዜ የአሜሪካ ምርጫ የሚጋጋለው ክረምቱ ካለፈ በኋላ መሆኑን የሚናገሩት አቶ ላቫን ስዩም ዘንድሮ ግን ከሌላው ጊዜ በተለየ ክረምቱም በርካታ ሁነቶች የተካሄዱበት መሆኑን ያወሳሉ።
ይሄ አመት ትንሽ ለየት ያለ አመት ነው። አሁን ትራዲሽናሊ ማለት በፊት አይን ከሄድክ የአሜሪካ ምርጫ ከመስከረም ነው የሚጀምረው። መስከረም ለምንድን ነው? ከሌበር ዴይ በኋላ ሰራተኛ ወደ ስራው ይመለሳል፣ ልጆች ወደ ትምህርት ቤት ይመለሳሉ፣ ሁሉም ነገር ወደ የነበረ ይመለሳል። ከዛ በኋላ ነው ሰው ሞር የባሰ አቴንሽን እየሰጠ የሚመጣ ማለት ነው። የዛሬ አመት ግን ኦሬዲ ረጅም ነው። ለምን ክረምቱም አንዩዥዋል የሆነ አክቲቪቲ በዛበት ማለት ነው። ካየኸው ክረምቱ ቶሎ ብሎ ነው ፕራይመሪው ያለቀው። አሳሲኔሽን አቴምፕት ነበረ። ሌላ ደግሞ ተጨማሪ ደግሞ ያ ድራማ ሳያልቅ ደግሞ ሌላ ደግሞ ፊልም ገባበት ማለት ነው። ይሄ ፕሬዚደንት ባይደን ደግሞ አይ እኔ አልፈልግም ብሎ ራሳቸው አቀለሉ ማለት ነው። ስለዚህ የዘንድሮ አመት ትንሽ ለየት ሊል ይችላል ማለት ነው።
ከሳምንት በኋላ ቺካጎ ውስጥ የዲሞክራት ፓርቲ ብሔራዊ ጉባኤ ይካሄዳል። ዳንኤል ጉባኤው ፓርቲው በሙሉ አቅሙ ወደ ምርጫው የሚገባበትን እድል እንደሚፈጥርለት ይናገራሉ።
ዋንኛው ነገር የበለጠ ዲሞክራቲክ ፓርቲን አንድ ላይ የሚያሰባስበው ሺካጎ ውስጥ ከኦገስት 19 እስከ 22 የዲሞክራቲክ ፓርቲ ኮንቬንሽን አለ ወይም ዋና ስብሰባ አለ። እዛ ላይ እንግዲህ ፓርቲው የሚያወጣውን የሚቀጥሉ አራት ዓመት የመመረጫውን ፕላትፎርሙን ከዛ ደግሞ ካማላ ሃሪስ እና የቲም ዋልትስን ተመራጭነት ደግሞ በኦፊሻል ካጸደቀው በኋላ በቃ የምርጫ ዘመኑ እውነተኛ እንዲጀመር ነው። እዚህ ሀገር እውነት ከሆነ ሳመሩ ካለፈ በኋላ የበጋው ዘመን ካለፈ በኋላ ከመስከረም እስከ ህዳር ባለው ጊዜ ነው ብዙ ምርጫዎች የሚካሄዱት እና ወደዛ ዘመን ወይም ወደዛ አካባቢ በጣም ጠንካራ በሆነ መንገድ ዲሞክራቶች እንዲገቡ ያደርጋቸዋል የሚል ግምት አለኝ።
በትላንትናው ዕለት ፊላደልፊያ ከእጩ ምክትል ፕሬዚዳንታቸው ቲሞልዝ ጋር የምርጫ ቅስቀሳዎችን ያደረጉት ካማላ ሃሪስ በቀጣይ ቀናት ደግሞ በፕሬዚዳንታዊ ምርጫው ማን እንደሚያሸንፍ የሚወስን ቁልፍ ሚና ባላቸው ዊስኮንሰን፣ ሚሽጋን፣ አሪዞና እና ሰሜን ካሮላይና የምርጫ ዘመቻቸውን ያካሂዳሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተመልካቾቻችን ስትከታተሉት የቆያችሁት ከአሜሪካ ከዋሽንግተን ዲሲ አሜሪካ ድምጽ በቀጥታ ሲተላለፍላችሁ የነበረውን የረቡዕ ምሽት ናሴ 1 2016 ዓመተ ምህረት ዝግጅታችንን ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ከስቱዲዮ ፕሮግራሙን በማቀናበር አብራን ያመሸችው ብራን ኃይሉናት፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን ከመመስራተፍ አብረው የተሳተፉትን የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ሰላም ጤና ይስጥልኝ።